ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 11 2012 ዓ.ም ዝግጅታችን ጀመረ።
የ110 ሚሊዮን ህዝብ ሀገር ስለሆን እናም ወደብ ስለሌለን አንዱ ከውጭ የሚያገናኘንን መንገድ ከዘጋን መድኃኒት ማስገባት ቴስት ኪት ማስገባትን ጨምሮ በርካታ ችግር ሊያጋጥመን ስለሚችል ጉዳዩን በጥናት እና በእውቀት መወሰን ያስፈልጋል በሚል ሲታይ ቆይቷል። ነገር ግን ዛሬ ከ30 በላይ ሀገራት በረራ እንዲቋረጥ ተወስኗል።
ጠቅላይ ሚኒስትር አብይ አህመድ ዛሬ የሰጡትን መግለጫ በአብይ ርዕስ ይዘነዋል። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ዝግጅቶቻችንን በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ማዳመጥ ትችላላችሁ። ንጉሡ ታምሬ ስርጭቱን ይመራል። አሁን ወደ ሰዓቱ ዋና ዋና የዓለም ዜና እንለፍ።
ጤና ይስጥልኝ እንደምናመሻችሁ። ዜናዎቹን የማሰማችሁ ቆንጂት ታዬ ነኝ። የኢትዮጵያ አየር መንገድ ከበረራዎቹ ወደ 30 ሀገሮች የሚያደርገው እንዲቆም መወሰናቸውን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ጠቅላይ ሚኒስትሩ ማምሻውን በሰጡት መግለጫ ከየትኛውም ሀገር ወደ ኢትዮጵያ የሚገቡ መንገደኞችም በራሳቸው ወጪ ለ14 ቀናት በልዩ ማቆያ እንዲቀመጡ እንደሚደረግ አስረድተዋል። ማረሚያ ቤቶች ውስጥ የሚገኙ የህግ ታራሚዎችን በተመለከተ ህጻናትን የያዙ ያመክሮ ጊዜያቸው የደረሰና ቀለል ያለ ክስ ያለባቸው እንዲለቀቁ ወስነዋል። ከኮሮና ቫይረስ ጋር በተያያዘ በአዲስ አበባና በአንዳንድ አካባቢዎች በውጭ ሀገሮች ዜጎች ላይ እየደረሰ ነው የሚባለውን መገለልና ጥቃት ጠቅላይ ሚኒስትሩ አውግዘዋል። በምሽቱ አብይ ርዕስ ዝርዝሩን እናቀርባለን። ዛሬ ከሀገሪቱ የጤና ጥበቃ ሚኒስቴር በተገኘ መረጃ መሰረት ደግሞ በኢትዮጵያ በኮሮና ቫይረስ የተያዙ ሰዎች ቁጥር በ3 ጨምሮ አሁን 9 መድረሱ ተገልጿል። የኢትዮጵያ የጤና ጥበቃ ሚኒስቴርና የኢትዮጵያ የህብረተሰብ ጤና ኢንስቲትዩት ትናንት ሐሙስ ባወጡት መግለጫ ነው የአሃዙን መጨመር ይፋ ያደረጉት። ከሶስቱ ውስጥ አንደኛው የ44 ዓመት እድሜ ያላቸው ጃፓናዊ፣ ሁለተኛው የ39 ዓመት የኦስትሪያ ሰው መሆናቸውን የጠቆመው መግለጫው ሶስተኛዋ ኢትዮጵያዊቱ ከሁለት ሳምንታት በፊት ከውጭ ሀገር ወደ ኢትዮጵያ የተጓዙ የ85 ዓመት አረጋዊት እንደሆኑ ነው ያመለከተው። ጃፓናዊው በኢትዮጵያ በቫይረሱ መያዛቸው የተረጋገጠ የመጀመሪያ ሰው መሆናቸው ከተገለጸው ጃፓናዊ ጋር ንክኪ የነበራቸውና በዚህም የተነሳ በክትትል አካላት የቅርብ ክትትል ሲደረግላቸው የነበሩ እንደሆኑ መግለጫው ጨምሮ ጠቁሟል። የ85 ዓመቷ አረጋዊት ህመሙ እንደጸናባቸውና የቅርብ የሕክምና እርዳታ ላይ እንዳሉ አስታውቋል። የተቀሩት ሁለቱ ግን በመልካም ሁኔታ ላይ እንደሚገኙ ነው መግለጫው ያመለከተው። በዓለም ዙሪያ እየተዛመተ ባለው የኮቪድ-19 ወረርሽኝ የሞቱ ሰዎች ቁጥር ከ10,000 መብለጡ ተዘግቧል። በቫይረሱ መያዛቸው የተረጋገጠው ሰዎች አሃዝ ከ244,500 በላይ ደርሷል። በዩናይትድ ስቴትስ የካሊፎርኒያ አገረ ገዢ ጋቪን ኒውሰም 40 ሚሊዮኑ የክፍለ ግዛቷ ነዋሪ የቫይረሱን መዛመት ለመከላከል በየቤቱ ተከቶ እንዲቆይ ትናንት ትዕዛዝ አስተላልፈዋል። ኒውሰም ይህን ትዕዛዝ ያወጡት ካሊፎርኒያ ውስጥ በኮሮና ቫይረስ 19 ሰዎች መሞታቸውን ተከትሎ ነው። እስካሁን በግዛቲቱ 958 ሰዎች በቫይረሱ ተጠቅተዋል። ቀደም ብሎ የሎስ አንጀለስ ወረዳ አስተዳደር የገበያ አዳራሾች፣ የግድ አስፈላጊ ያልሆኑ ሸቀጣሸቀጥ መደብሮችና የልጆች መጫወቻ ማዕከሎች በሙሉ እንዲዘጉ አዟል። የካሊፎርኒያ አገረ ገዢ በተጨማሪም ከወረርሽኙ በተያያዘ ለሚያስፈልጉ ሕክምና ነክ ወጪዎች ፌዴራሉ መንግስት $1 ቢሊዮን እንዲመድብ የዩናይትድ ስቴትስ ምክር ቤት ፈቃድ እንዲሰጥ ጠይቀዋል። አገረ ገዢው ጨምረው በቫይረሱ የሚጠቃው ሰው እንደሚጨምር ስለምንጠብቅ የዩናይትድ ስቴትስ ባህር ኃይል የመርከብ ሆስፒታል ወደ ሎስ አንጀለስ ጠረፍ ይላክልን ሲሉ ለፕሬዝዳንት ዶናልድ ትራምፕ ጥያቄ አቅርበዋል። በሌላ የዩናይትድ ስቴትስ ዜና ሁለት የተወካዮች ምክር ቤት አባላት ሪፐብሊካኑ ማሪዮ ዲያዝ ባላርት እና ዲሞክራት ቤን መካደምስ ለቫይረሱ መጋለጣቸው ታውቋል። ሁለቱም ራሳቸውን ለይተው ተቀምጠዋል ተብሏል። ለቫይረሱ የተጋለጡ የመጀመሪያ የምክር ቤት አባላት መሆናቸው ነው። በዓለም ዙሪያ ያለው የወረሽኙ ወቅታዊ ይዞታ ምን ይመስላል? ሶሎሞን አባተ ዝርዝሩን ይዟል።
በዓለም ዙሪያ በኮቪድ-19 ምክንያት የሚደርሰው ሞት ከ10,000 መብለጡ ተገልጿል። 245,000 የሚሆን ቁጥር ያለው ሰው ደግሞ ለቫይረሱ ተጋልጧል። ኢጣሊያ የምትገኝበት ሁኔታ የከበደውን ሸክም ይዛ ከቆየችው ቻይና አሻቅቦ 3,405 ሰው ሞቶባታል። እስካሁን በሙሉ የኮቪድ-19 ወረርሽኝ ዘመን ቻይና ውስጥ የሞተው ሰው 3,248 ነው። የአዲሱ ኮሮና ቫይረስ መቀስቀሻ በሆነችው የቻይናይቱ ሁቤይ ክፍለ ሀገር ዋና ከተማ ውሃን ውስጥ ትናንትና ዛሬ ለቫይረሱ የተጋለጠ አንድም ሰው አለመታየቱ ታላቅ የብስራት ዜና የሆነ ተወርቷል። ይሁን እንጂ ቻይና ውስጥ በሌሎች አካባቢዎች ትናንት 34 አዳዲስ አጋጣሚዎች ተመዝግበዋል። ከሌሎች ሀገሮች ወደ ቻይና የገቡ ሰዎች ለቫይረሱ መጋለጣቸውንም ባለስልጣናቱ ተናግረዋል። ደቡብ ኮሪያ ውስጥ ትናንት ብቻ 152 ሰው በቫይረሱ መያዙ ተረጋግጧል። ለአራት ተከታታይ ቀናት በየዕለቱ ቁጥሩ ከመቶ ያነሰ ሰው እየተያዘ መሄዱ በደቡብ ኮሪያውያኑ ዘንድ ተስፋ ካጫረ በኋላ ነው የትናንቱ ማሻቀብ የተስተዋለው። በኮቪድ-19 ክፉኛ የተመታችው ሌላይቱ ሀገር ጀርመን ትናንት ብቻ 2800 አዳዲስ አጋጣሚዎች ተመዝግበውባታል። መራራቅንና አለመነካካትን ጨምሮ አስፈላጊ እርምጃዎች ካልተወሰዱ 10 ሚሊዮን ጀርመናውያን በቫይረሱ ሊጠቁ እንደሚችሉ ተሰግቷል። ሌላኛዋ የአውሮፓ ተጎጂ ሀገር ስፓኝ ሁሉንም ሆቴሎቿን የዘጋች ሲሆን ዋና ከተማይቱ ማድሪድ ውስጥ የሚገኝን አንድ ባለ አራት ኮከብ ሆቴል ጊዜያዊ ሆስፒታል አድርጋለች። የሞናኮው ልዑል አልበርት በሀገሩ የመጀመሪያው የኮሮና ቫይረስ ተጋላጭ ሆነዋል። በፈረንሳይ ኬንስ የፊልም ፌስቲቫል ተሰርዟል ወይም ተላልፏል። ኒውዚላንድና አውስትራሊያ የባህር በሮቻቸውን ሁሉ ለውጭ ሰዎች ዘግተዋል። አፍሪካ ውስጥ ኒጀር የመጀመሪያውን አጋጣሚ አሳውቃለች። ማዳጋስካር የአውሮፓ በረራዎችን ሁሉ ዘግታለች። ኮቪድ-19 የኬንያን ምጣኔ ሀብትና የቱሪዝም ኢንዱስትሪዋን በእጅጉ አዳሽቆታል። ሞምባሳ ውስጥ ትናንት የተያዙት የሆቴል ክፍሎች 7% ብቻ ነበሩ። ኬንያ ወደ አውሮፓ በቀን ትልክ የነበረው 350,000 እግር ስጌረዳ ወደ 50,000 አሽቆልቁሏል።
ይህ በዚህ እንዳለ አውስትሬሊያ የኮሮና ቫይረስ ስርጭትን ለመከላከል የውጭ ሀገር ተጓዦች ከዛሬ አርብ ጀምራ ሀገሯ እንዳይገቡ እገዳ አስተላልፋለች። እርምጃውን ተከትሎ የአውሮፕላን በረራዎች መሰረዝ እና የሀገሪቱ መግቢያ መውጫ በሮች መዘጋት ስጋት የፈጠረባቸው የውጭ ሀገር ጎብኚዎች ቶሎ ብለው ለመውጣት እየተጣደፉ ናቸው። እስካሁን አውስትሬሊያ ውስጥ ለቫይረሱ መጋለጣቸው የተረጋገጠ ሰዎች አሃዝ ከ700 መብለጡን ነው ዜናው ጨምሮ ያመለከተው። የካሜሩን የጦር ኃይል በእንግሊዝኛ ተናጋሪው የሀገሪቱ ክፍለ ግዛት የፊታችን እሁድ የሚካሄደውን ድጋሚ ምርጫ ለማደናቀፍ ሲዝቱ የነበሩ 24 ተገንጣዮችን ገለናል ሲል አስታወቀ። የእንግሊዝኛ ተናጋሪው የካሜሩን ክፍል ለመገንጠል የሚንቀሳቀሱት አማጽያን ግን ጉዳቱ የደረሰው በእኛ ላይ ሳይሆን በራሱ በጦር ሰራዊቱ ላይ ነው ብለው አስተባብለዋል። እማኞች በበኩላቸው የሞቱት ብዙዎቹ በውጊያ መሀል የተጠመዱ ሲቪሎች እንደሆኑ ነው የተናገሩት። ህንድ ኒው ዴልሂ ውስጥ የ23 ዓመት ወጣት ተማሪን ተረባርበው ከደፈሩ በኋላ በመግደል ጭካኔ የተመላበት ወንጀል በመፈጸም የተፈረደባቸው አራት ወንዶች ዛሬ በስቅላት የሞት ቅጣት ተፈጽሞባቸዋል። ቅጣቱ በፍርድ ቤት በተወሰነባቸው በ7 ዓመቱ መሆኑ ነው የተፈጸመው። ወንጀሉ በህንድ በሴቶች ላይ የሚፈጸመውን ጥቃት አጉልቶ ያሳየና ቁጣ የቀሰቀሰ እንደነበረ የሚዘነጋ አይደለም። ኒው ዴልሂ ያሉ ሴቶች በዚያች ለሴቶች እጅግ አደገኛ በምትባለው ከተማ ሁኔታው አሁንም አልተሻሻለም እያሉ ናቸው። በመጨረሻም ዜና አረፍት። በኢትዮጵያ የተለያዩ አካባቢዎች በብዙ ሴቶች ላይ ይደርስ የነበረውን የፊስቱላ ችግር በመጋፈጥ መፍትሄ ሲሰጡ የኖሩት ዶክተር ካትሪን ሃምሊን በ96 ዓመታቸው ማረፋቸው ተነግሯል። ዶክተር ሃምሊን ከ60,000 በላይ የኢትዮጵያ ሴቶችንና የየቤተሰቦቻቸውንም ህይወት የለወጡ ናቸው። ጠቅላይ ሚኒስትር አብይ አህመድ በዶክተር ሃምሊን እረፍት በጥልቅ ማዘናቸውን ገልጸዋል። መለስካቸው አመሃ ዝርዝሩን ይዟል።
እኔ በሞትም ፌስቱላን ሙሉ በሙሉ እስክናጠፋ ድረስ በዚህ ስፍራ የሚከናወነው ስራ ለአያሌ ዓመታት ይቀጥላል። እያንዳንዷ ኢትዮጵያዊት እናት ጽንሷን በሙሉ ጤንነት መገላገሏና ጤነኛ ሕፃን መውለድ መቻሏ እስኪረጋገጥ ድረስ ይህ ስራ ይቀጥላል። እነዚህን ቃላት ከጥቂት ጊዜ በፊት የተናገሩት ዶክተር ካትሪን ኤሊኖር ሃምሊን ትናንት አዲስ አበባ ከተማ ፊስቱላ ሆስፒታል በሚገኘው መኖሪያ ቤታቸው በ96 ዓመታቸው ከዚህ ዓለም በሞት ተለይተዋል። ካትሪን ሃምሊን ከዛሬ 27 ዓመታት በፊት በሕይወት ከተለዩቸው ባለቤታቸው ከዶክተር ሪጂናልድ ሃምሊን ጋር እንደ አውሮፓ አቆጣጠር በ1959 ከአውስትራሊያ ወደ ኢትዮጵያ መጥተው ዛሬ በወሊድ ወቅት ጉዳት ደርሶባቸው የፊስቱላ ህመም ላደረባቸው እናቶች ሕክምና መስጠት ጀምረዋል። ካትሪን ከዚያ ወዲህ ወደ ሀገራቸው ለእረፍት ወይንም በኢትዮጵያ ከጀመሩት ሥራ ጋር በተያያዘ ካልሆነ በስተቀር ላለፉት 61 ዓመታት የኖሩት ኢትዮጵያ ውስጥ ነበረ። በእነዚህ ሁሉ ዓመታት ራሱን የቻለ የፊስቱላ ሆስፒታል በአዲስ አበባ ከተማ ከባለቤታቸው ጋር የመሠረቱ ሲሆን በብዙ የሀገሪቱ ክፍሎች የፊስቱላ ማዕከላት ከፍተዋል። ካትሪን በዚህም ከ60,000 በላይ ኢትዮጵያውያትን ረድተዋል። ዶክተር ካትሪን ኤሊኖር ሃምሊን 2 ጊዜ የኖቤል ሽልማት እጩ ሆነው እንደቀረቡም ይታወቃል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አድማጮች፣ ለሰዓቱ ያለን ዜና በዚሁ ያበቃል። ቆንጂት ታዬ ነኝ ከአሌክዛንድሪያ ቨርጂኒያ።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ25 ሜትር ባንድ በ12040 ኪሎ ሄርትዝ በ31 ሜትር ባንድ በ9485 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአርብ መጋቢት 11 2012 ዓ.ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአሃዱ ራዲዮ 94.3 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። የኮሮና ቫይረስ ወረርሽኝን ለመከላከል የአፍና የአፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው? ኢትዮጵያ ውስጥ የማስክ እጥረት ለምን ተከሰተ? በዚሁ ከቀጠለ ማን ይጎዳል? አቶ ያዕቆብ ሰማን በጤና ሚኒስቴር የሕክምና አገልግሎቶች ዋና ዳይሬክተር ናቸው። በዚህ ምሽት ይዘናቸዋል። አሁን የዕለቱ አበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። በቅድሚያ የዕለቱ አብይ ርዕስ ይቀርባል። የኢትዮጵያ አየር መንገድ ከበረራዎቹ ወደ 30 ሀገሮች የሚያደርገው እንዲቆም መወሰናቸውን ጠቅላይ ሚኒስትር አብይ አህመድ አስታውቀዋል። ከየትኛውም ሀገር ወደ ኢትዮጵያ የሚገቡ መንገደኞችም በራሳቸው ወጪ ለ14 ቀናት በልዩ ማቆያ እንዲቀመጡ እንደሚደረግ አስረድተዋል። ጠቅላይ ሚኒስትሩ ማምሻውን በሰጡት መግለጫ የሕግ ታራሚዎችን በተመለከተም ሕፃናትን የያዙ የአመክሮ ጊዜያቸው የደረሰና የተከሰሱበት ጉዳይ ቀለል ያለ እንዲለቀቁ ወስነዋል። ከኮሮና ቫይረስ ጋር በተያያዘ በአዲስ አበባና በአንዳንድ አካባቢዎች በውጭ ሀገሮች ዜጎች ላይ እየደረሰ ነው የሚባለውን ማግለልና ጥቃትም ጠቅላይ ሚኒስትሩ አውግዘዋል። የኢትዮጵያውያንን ባህልና ማንነት አያንጸባርቅም ብለዋል። ዛሬ ከኢትዮጵያ የጤና ሚኒስቴር የወጡ መረጃዎች በኮሮና ቫይረስ የተያዘው ሰው ቁጥር 9 መድረሱን አሳይተዋል። 6ቱ የውጭ ዜጎች፣ 3ቱ ኢትዮጵያውያን ናቸው። እስክንድር ፍሬው ዝርዝሩን ይዟል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ ዛሬ የሰጡት መግለጫ፣ ያስተላለፉት መልእክት የኮሮና ቫይረስ ስርጭትን ከመከላከል አንጻር አዳዲስ ውሳኔዎች ይፋ የተደረጉበት ነው። የኮሮና ቫይረስ በቻይና ውሃን ግዛት ባለፈው ታህሳስ ይፋ ከተደረገበት ጊዜ አንስቶ እስከ ተባባሰበት ወቅት ድረስ በረራ ያላቋረጠው የኢትዮጵያ አየር መንገድ ጉዳይ አንዱ ነው። ጠቅላይ ሚኒስትሩ ዛሬ እንደገለጹት አየር መንገዱ ወደ በርካታ ሀገራት የሚያደርገው በረራ እንዲቋረጥ ተወስኗል።
የኢትዮጵያ አየር መንገድ ላለፉት ሳምንታት በረራ ሲያደርግ የነበረ ቢሆንም በኤርፖርቶች አካባቢ ከጤና ጥበቃ ሚኒስቴር ጋር በመተባበር ጥንቃቄ ለማድረግ ሙከራ ተደርጓል። የ110 ሚሊዮን ህዝብ ሀገር ስለሆነ እናም ወደብ ስለሌለን አንዱ ከውጭ የሚያገናኘንን መንገድ ከዘጋን መድኃኒት ማስገባት ቴስት ኪት ማስገባትን ጨምሮ በርካታ ችግር ሊያጋጥመን ስለሚችል ጉዳዩን በጥናት እና በእውቀት መወሰን ያስፈልጋል በሚል ሲታይ ቆይቷል። ነገር ግን ዛሬ ከ30 በላይ ሀገራት በረራ እንዲቋረጥ ተወስኗል።
ይህ ብቻ ግን አይደለም። ወደ ኢትዮጵያ መምጣት በሚፈልግ ማንኛውም ተጓዥ ላይም ቅድመ ሁኔታ ተቀምጧል። በራስ ወጪ ለ14 ቀናት ተነጥሎ መቀመጥ። የኮሮና ቫይረስ በኢትዮጵያ ከመከሰቱ ጋር ተያይዞ በውጭ ሀገር ዜጎች ላይ እየደረሰ ነው የሚባለው መገለልና ጥቃትም በጠቅላይ ሚኒስትሩ ማብራሪያ ተዳስሷል።
ከውጭ ዜጎች ጋር ተያይዞ አዲስ አበባ ውስጥ አንዳንድ ቦታ ላይ ባልተለመደ ሁኔታ የማግለል አንዳንድ ቦታም በድንጋይ የመምታት ምልክቶች ታይተዋል የሚል ሪፖርት ደርሶን በዝርዝር ካየነው በኋላ አንደኛ ኢትዮጵያዊ ባህሪ ባለመሆኑና ስማችንን ባልተገባ መንገድ ስለሚያጠለሽ በሽታው ከለር አይለይም፣ ዘር አይለይም፣ ሃይማኖት አይለይም፣ ሰው የሚያጠቃ በሽታ መሆኑ ታውቆ ከውጭም ይሁን ከውስጥ ከማንኛውም ሰው ጋር የምናደርጋቸውን ግንኙነቶች መጠንቀቅ ተገቢ ነው። ራሳችንን ለበሽታው ለቫይረሱ በማያጋልጥ መንገድ መገናኘት ተገቢ ሆኖ ሲያበቃ በተለየ መንገድ ነጭ ወይም የኤዥያ ሰዎች ሲኖሩ ልክ በቫይረሱ ልክ ሰዎቹ እንደተያዙ ታሳቢ ማድረግ ጥቃት መውሰድ ከኢትዮጵያውያን የማይጠበቅ በመሆኑ ሁሉም ኢትዮጵያዊ ከዚህ ድርጊት እንዲቆጠብ እንዲህም አይነት ነገሮች ሲታዩ ማህበረሰቡ የማስተካከያ እርምጃ እንዲወስድ ኢትዮጵያ ከዜጎቿ ውጭ ያሉ ሰዎችን እያጠቃች ነው የሚል ያልተገባ ስም እንዳንይዝ ጥንቃቄ መደረግ እንዳለበት ተወያይተናል።
ጠቅላይ ሚኒስትር አብይ አህመድ በዛሬው ማብራሪያ የኮሮና ቫይረስን ለመከላከል ከተወሰኑ ውሳኔዎች ጋር የተያያዙ ሌሎች ጉዳዮችንና ተጨማሪ ርዕሰ ጉዳዮች እንዳሰዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
አመሰግናለሁ እስክንድር። ከአሜሪካ ድምጽ መጽሔት ነው ያደመጣችሁ ያላችሁት። ክቡራትና ክቡራን፣ የሰማችሁት የዕለቱን አብይ ርዕስ ዘገባ ነበረ። በመጪ ቀናት ተጨማሪ ትንታኔዎችንና ቀሪ ጉዳዮች ይዘን እንመለሳለን። የትንታኔው መጽሔት ይቀጥላል። የአባይ ጉዳይ ጉዳይ ነው ብሏል የኦሮሞ ነጻነት ግንባር ኦነግ ትናንት በሰጠው መግለጫ። የድርጅቱ ማዕከላዊ ኮሚቴ አባላት ላለፉት 3 ቀናት በተለያዩ ጉዳዮች ላይ መክሮ የኮሮና ቫይረስ ወረርሽኝን ለመከላከል የሚደረጉ ጥረቶችን ጨምሮ በተለያዩ ጉዳዮች ላይ ውሳኔ ማሳለፉን የድርጅቱ ሊቀመንበር አቶ ዳውድ ኢብሳ ገልጸዋል። ፀሐይ ዳምጠው መግለጫውን ተከታትላ ተከታዩን ዘግባለች።
የድርጅቱ ማዕከላዊ ኮሚቴ የካቲት 6 እስከ የካቲት 8 2012 ዓ.ም ሲካሄድ በቆየው ስብሰባ የኦሮሞ ነጻነት ግንባር ኦነግ ለአንድ ዓመት ተኩል የሰራቸውን ስራዎች ገምግመዋል። ኦነግ በሰላማዊ መንገድ ለመታገል ወደ አዲስ አበባ ከገባ ወዲህ በፖለቲካም ሆነ አጠቃላይ እንቅስቃሴ ውስጥ ሲያጋጥሙ የነበሩ ችግሮች፣ የታዩ ጉለቶችና ያሉትን ጥንካሬዎች ገምግሞ አቅጣጫ አስቀምጧል ሲሉ ተናግረዋል። የፓርቲው ሊቀመንበር አቶ ዳውድ ኢብሳ የፊታችን ነሐሴ 2012 ዓ.ም በሚካሄደው አገር አቀፍ ምርጫ ለመሳተፍ አስፈላጊ ዝግጅት እያደረገ ነው ያሉት ደግሞ የድርጅቱ ስራ አስፈጻሚ ኮሚቴ አባልና የህዝብ ግንኙነት ኃላፊ አቶ ቀጀላ መርዳሳ ናቸው። እስካሁን በርካታ ችግሮች እየገጠሙን ነው፣ እዚህ የደረስ ነው። አሁንም በተቻለ ሁኔታ ችግሮችን ወደ ሰላማዊ መንገድ በማምጣት ለምርጫው ተገቢ ዝግጅት መደረግ አለበት በማለት ማዕከላዊ ኮሚቴው ውሳኔ ማስተላለፉን አቶ ቀጀላ ተናግሯል።
የኦሮሞ ነጻነት ግንባር ዋነኛ ስራውና ትኩረቱ እና የሰው ኃይልና ገንዘብ አቅሙን ሁሉ በአብዛኛው በዚህ ምርጫ ጉዳይ ላይ እንደሚያውል ነው የኦሮሞ ነጻነት ግንባር ማዕከላዊ ኮሚቴ የወሰነው። ሌሎች የድርጅቱ ስራዎች አሉ፣ ድርጅታዊ ስራዎች አሉ። ለድርጅታዊ ስራዎች ከሚያስፈልጉት ወጪዎች አብዛኛውን ወጪ በዚህ ጉዳይ ላይ እንዲያተኩርና ምርጫው ደግሞ በሰላማዊ መንገድ እንዲጠናቀቅ ፍትሐዊና ነጻ ምርጫ መሆኑ ላይ የኦሮሞ ነጻነት ግንባር ግንባር በበኩሉ አስፈላጊ የሆነው ማበረከት እንዳለበት የማዕከላዊ ኮሚቴው አጽንኦት ሰጥቶ ውሳኔ አስተላልፏል ማለት ነው።
ማዕከላዊ ኮሚቴው በኢትዮጵያ ህዳሴ ግድብ ላይ መክሮ አቅጣጫ አስቀምጧል ያሉት አቶ ቀጀላ በህዳሴ ግድብ ላይ ከስምንት ዓመታት በፊት በድርድር የጀመሩት ሶስት ሀገራት ኢትዮጵያ፣ ግብጽና ሱዳን እንደ በፊቱ ችግሮቻቸውን በውይይትና ድርድር መፍታት አለባቸው ሲል ኦኔግ ጥሪ አቅርቧል ብሏል።
የአባይ ጉዳይ የሁላችንም ጉዳይ ነው፣ ሁላችንን የሚመለከተናል። የኦሮሞ ነጻነት ግንባር ሶስተኛ አካል አይደለም፣ የዚሁ ህብረተሰብ አካል እንደመሆኑ የአባይ ጉዳይ የሁላችንም ጉዳይ ነው። ከዚህ በፊት ለስምንት ዓመታት በሰላማዊ መንገድ ሲካሄድ የነበረው ውይይት አሁን በመቅጽበት ወደ ሌላ አቅጣጫ እየሄደ ነው። ይሄ ጉዳይ ግልጽ አይደለም። በአሜሪካ በኩልም የመጣው ነገር የሚያደናግር ጉዳይ ነው። ስለዚህ እነዚህ ነገሮች በውይይትና በድርድር እንጂ በፍጥጫ እንደዚህ አሁን በፍጥጫ ውስጥ ተገብቶ ባለበት ሁኔታ እልባት የሚያገኝ አይደለም፣ መሆን የለበትም። ስለዚህ በዚህ ጉዳይ የኦሮሞ ነጻነት ግንባር አቋም በድርድር ማለቅ አለበት የሚል ነው። እንግዲህ ገፍቶ የሚመጣ ከሆነ ደግሞ እኛም የዛው የህብረተሰቡ አካል ነን። የሚመጣው ለወደፊቱ እንግዲህ አብረን ቆመን ይህንን ጉዳይ ለመፍታት የኦሮሞ ነጻነት ግንባር በበኩሉ የሚጠበቅበትን ሚና ይጫወታል።
ማዕከላዊ ኮሚቴው የተወያየበት ሌላው ጉዳይ ስለ ኮሮና ቫይረስ ወረርሽኝ መሆኑን በመግለጫው ተገልጿል። የዚህ ቫይረስ ስርጭቱ እንዳይስፋፋ የጤና ሚኒስቴርና የህብረተሰብ ጤና ኢንስቲትዩት እያደረጉ ያሉት ጥረት ተጠናክሮ እንዲቀጥል ኦነግ በበኩሉ ሚና የሚወጣ መሆኑን የተናገሩት አቶ ቀጀላ ለመላው የሀገሪቱ ህዝብ መረጃ በተቀናጀና በተመሳሳይ ሁኔታ ለማድረስ መሰራት እንዳለበትም ድርጅታቸው ኦነግ መወያየቱን ተናግረዋል።
ኮሮና እንግዲህ ሁሉም ሰው የሚያውቀው ነው። በመንግስት ሚዲያም እየተላለፈ ነው። ያንን ተከትሎ መደረግ የሚገባቸውን ነገሮች ጥንቃቄ ማድረግ የሚገባቸውን ከሚገባቸው ጉዳዮች አንዱ እንግዲህ በጤና ባለሙያዎች የሚሰጡ መልእክቶች፣ በመንግስት በኩልም በሚተላለፉ መልእክቶች በዛ መልክ ራሱን ህዝቡ ራሱን እንዲጠነቀቅ የሚል ነው። ኦሮሚያ እና በሌላ አንዳንድ አካባቢዎች የኢንተርኔትና የቴሌፎን ግንኙነቶች ተቋርጠዋል። ይሄ ትልቅ ችግር ነው፣ በህብረተሰቡ ላይ ትልቅ ችግር የፈጠረ ነው። መከፈት አለበት፣ መነሳት አለበት ይሄ የሚል በአጽንኦት እንግዲህ ማዕከላዊ ኮሚቴው ይህንንም አድሬስ አድርጓል።
የኦነግ አመራር አባላትና ደጋፊዎች ለበጎ ፍቃድ ስራ ህብረተሰቡን በማስተማር ግንዛቤ እንዲያገኙ ለማድረግና ለማገልገል ራሳቸውን ዝግጁ እንዲያደርጉ ጥሪ ማቅረቡን ኦነግ አስታውቋል። ኦነግ የሚገጥሙትን ችግሮች ሳይሰለች በሰላማዊ መንገድ ለመፍታት ጥረት ማድረግ ይቀጥላል ያሉት አቶ ቀጀላ
ለኮሮና ቫይረስ ወረርሽኝ መከላከያ የትናንት የተሰጠውን መግለጫ አስቴር ምስጋናው ተከታትላ ተከታዩን ዘግባለች።
የኖቬል ኮሮና ቫይረስ በወረርሽኝ ደረጃ በዓለም የጤና ድርጅት ከተመዘገበ ወዲህ ለብዙ ሀገራት ስጋት ሆኗል። በኢትዮጵያ 6 ሰዎች በቫይረሱ መጠቃታቸውን ተከትሎ በሽታውን ለመከላከል በሀገር አቀፍም ሆነ በክልል ደረጃ እርምጃዎች እየተወሰዱ ይገኛሉ። የአማራ ክልል መንግስት የቫይረሱን ስርጭት ለመከላከልና ለመቆጣጠር ቅድመ ዝግጅቶችን እንዳደረገና ግብረ ኃይልም እንዳቋቋመ ነው ዛሬ በምክትል ርዕሰ መስተዳድር ማዕረግ በማህበራዊ ክላስተር አስተባባሪነት የሚመራው ግብረ ኃይል በመግለጫው ያስታወቀው። የግብረ ኃይሉ ሰብሳቢ በምክትል ርዕሰ መስተዳድር ማዕረግ የማህበራዊ ክላስተር አስተባባሪ ዶክተር ሙሉነሽ አበበ እንደገለጹት የክልሉ መንግስት የተለያዩ የህብረተሰብ ክፍሎችን ያካተተ 5 ቴክኒካል ግብረ ኃይል አቋቁሟል። 150 ሚሊዮን ብር ጊዜያዊ በጀትም መድቧል።
ጤና ጥበቃ ቢሮ ጨምሮ ሌሎችን ቢሮ ኃላፊዎች በሙሉ ያካተተ እንዲሁም ደግሞ የግል ተቋማት ተወካዮችን አጠቃላይ ማህበረሰቡን ለመድረስ የሚያስችሉን የማህበረሰብ ክፍሎች ተወካዮችን ያካተተ ግብረ ኃይል ተዘጋጅቷል። በዋናነት በ5 የቴክኒክ ግብረ ኃይሎች አሉ። በዚህ ግብረ ኃይል ስር የተዋቀሩ አንደኛው የበጀት ቡድን፣ ሁለተኛው ስለ በሽታው አጠቃላይ ያለበት ሁኔታ በየጊዜው አፕዴት የሚያደርግ የሰርቬላንስ ቡድን፣ ለማህበረሰቡ ስለ በሽታው ምንነት የሚመለከታቸውን ባለሙያ ማብራሪያ እንዲሰጡ የሚያደርግ የኮሚኒኬሽን ቡድን፣ ሌላኛው በሽታው ቢከሰት የመለያ የሚያደርግ ሕክምና የሚሰጥ የኬዝ ማኔጅመንት ቡድን በአጠቃላይ እና 5ኛው አሁን በቅርብ የሀብት አፈላላጊ ቡድን። እንደ አማራ ክልል መንግስት ለዚህ ዓለም አቀፍ ወረርሽኝ ለመከላከል የሚሆን የመነሻ ወደ 150 ሚሊዮን ብር መድበናል። የበሽታ ሁኔታ እየታየ ደግሞ አስፈላጊውን በጀት ለመመደብ ክልሉ ቁርጠኛ ነው።
በአማራ ክልል በኮሮና ቫይረስ ተጠርጥረው ምርመራ ከተደረገላቸው 6 ሰዎች መካከል 4ቱ ነጻ ሲሆኑ የሁለቱ ውጤት ገና በመጠባበቅ ላይ መሆናቸውን የገለጹት ደግሞ የግብረ ኃይሉ አባልና የጤና ቢሮ ኃላፊ ዶክተር መልካሙ አብቴ ናቸው። ከዚህ ቀደም በአውሮፕላን ማረፊያዎችና በመተማ ሱዳን መግቢያ ኬላዎች ምርመራ ሲካሄድባቸው የቆየ ሲሆን በቅርቡ እንደ ደጀን፣ ደብረ ብርሃንና ባቲ ባሉ ቦታዎችም አገልግሎት መስጠት ይጀምራል ነው ያሉት ዶክተሩ። የመመርመሪያ ኪት ችግር ግን አሳሳቢ መሆኑንም ዶክተር መልካሙ ገልጸዋል።
ከአዲስ አበባ በባስ ወደ ባህር ዳር የሚገባበት ወደ ጎንደር የሚገባበት መንገድ በዛ ነው። ስለዚህ ደጀን ላይ አንድ ስክሪኒንግ እንሰራለን። ደብረ ብርሃን ነው ሌላው ጌት። ሶስተኛው ልንሰራ ያሰብነው በዛ ከአፋርና ከጅቡቲ የሚመጡ አንዳንድ እንትኖች በባቲ በኩል ስላለ ሶስተኛ የምንጨምረው ሳይት ደግሞ ያ ነው። እስካሁን ያንን ያላረግንበት ምክንያት ለስክሪኒንግ የሚያገለግሉት መሳሪያዎች ያው የሚገኙም ስላልሆኑና ውድም ስለሆኑ ሀገር ውስጥም ማግኘት ስለማይቻል ነበር። አሁን ግን ስላገኘን ፕሮባብሊ ሰኞ እንጀምራለን ማለት ነው። ከዚህ በፊት ሳውዝ አፍሪካም ተልኮ ነበረ ምርመራው ሲካሄድ የነበረው። አሁን ደግሞ ሀገር ውስጥ መጥቶ ምርመራው የተሰጠ ነው። ከዚህ በኋላ በየሪጅኖቹም እንዲሁ ምርመራው እኛም ጠይቀናል። በጤና ሚኒስቴር በኩልም የተሰራ ነው። ለዚህ በቅርቡ ባህር ዳር እና ደሴ ላይ እንድንጀምር እናገኛለን የሚል ተስፋ አለን።
ህብረተሰቡ በጤና ባለሙያዎች የሚሰጠውን የጥንቃቄ መልእክት መስማትና ተግባራዊ ማድረግ እንዳለበት የጠቆሙት ደግሞ የግብረ ኃይሉ አባልና በአማራ ክልል የማህበረሰብ ጤና ኢንስቲትዩት ምክትል ዳይሬክተር ዶክተር ማህተመ ኃይሉ ናቸው። ታላላቅ ስብሰባዎች የሚያደርጉ ተቋማትም የመንግስትን ትዕዛዝ ማክበር እንዳለባቸው ጠቁመዋል።
አሁን ህብረተሰባችን ሳይረበሽ ይረጋጋ ብለናል እኛ። አንደኛ ከተረጋጋን ማዳመጥ ስለምንችል ማለት ነው። ካዳመጥን ደግሞ የትኛውን ክፍል ነው ማዳመጥ ያለብን? ማዳመጥ ነው፣ ሳይንሳዊ በሆነው መንገድ ያለው ነው። አሁን ራሱ ይሄ ነጭ ሽንኩርት ምን የሚለው እኮ ለአስፈላጊ ውድ የዋጋ ንረት ሁሉ ተዳርጓል። ህብረተሰቡ በሚያደርገው ሽል እኛ እንደ ህክምና ባለሙያ ለህብረተሰቡ ማስተላለፍ የምንፈልገው ነገር ሳይንሳዊ በሆነ መንገድ ቅድም ያልነውን በሽታ የመከላከሉን ተግባር እንዲተገብር እጅ መታጠቡን በሚያስነጥስ በሚያስልበት ጊዜ በክርን መጠቀምን በበሽታው ከሚጠረጠሩ ሰዎችን አለመቅረብ ለምሳሌ ሪስክ ፋክተር ያላቸው ለምሳሌ የትራቭል ሂስትሪ ያላቸው ኮንፊርምድ ኬዝ የሆኑትን አለመጠጋት ነው መራቅ ነው። እኒህን የመሳሰሉ ነገሮች ነው መከተል ያለበት ህብረተሰቡ ይሄ እንዲወሰድ ነው።
የተዛባ መረጃዎችን በመያዝ በህብረተሰቡ ዘንድ የሚፈጠረውን ግራ መጋባት ለማስቀረት የሚዲያ ተቋማት ጠንካራ የግንዛቤ ማስጨበጥ ስራ መስራት እንዳለባቸው ዶክተር ማህተመ አሳስበዋል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር።
አመሰግናለሁ አስቴር። ሙስሊም ምእመናን በጸሎት ጊዜም ሆነ በሌላ ማህበራዊ ህይወታቸው ራሳቸውንም ህዝቡንም ለኮሮና ቫይረስ ከመጋለጥ እንዲጠብቁ የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት አሳስቧል። እያንዳንዱ ሰው ማድረግ ስላለበት ጥንቃቄ ምክር ቤቱ መልእክት አስተላልፏል። ሙክታር ጀማል ዝርዝር አለው።
እያንዳንዱ ሰው በጀማአ ወይንም በጋራ የሰላት ስነ ስርዓት ጊዜ የራሱን መስገጃ ምንጣፍ ብቻ እንዲጠቀም፣ ሰዎች በተፋፈነ የጸሎት ቦታ እንዳይሳተፉና በቂ አየር ዝውውር እንዲኖር በሮችና መስኮቶች በመክፈት የኮሮና ቫይረስ ስርጭት እንዲያቆሙ የኢትዮጵያ ዑለማዎች ምክር ቤት ስራ አስፈጻሚ ዶክተር ጄይላን ገለታ አሳስበዋል።
በበሽታ የተነካውን ሰው መራቅ ነው፣ አለመቀላቀል። በሽተኛና ሰላማዊ ሰው አለመቀላቀል በሸሪአችን ረሱል ሰለላሁ ዐለይሂ ወሰለም ዋለ አንድ እንግዳው እንግዶች ከጣይፍ አገር ወደ ረሱል ሰለላሁ ዐለይሂ ወሰለም የመጡ ያሉት በመካከላቸው በሽተኛ ሰው ነበረ እና ያ ሰውዬ እዛው እስልምናህን ተቀብለናል አትምጣ አሉት። ይሄ እንግዲህ ከጥንቃቄ ነው ማለት ነው። ከጥንቃቄዎች መካከል ሌላም ሰውን አለመጨባበጥ፣ ሰላምታ ከርቀቱ መለዋወጥ፣ ሰው በሚበዛበት ቦታ በብዛት አለመሰብሰብ፣ ሱቅ መካከል ወይም ሻይ ቤት የተለያዩ ቦታዎች መራቅ ያስፈልጋል። ኢብን እንኳን መስጂድ ውስጥ በብዛት ተቀምጦ ይህ በሽታ ከበሽተኛ ወደ ሌላ እንዳይተላለፍ ለማድረግ
የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የእምነት አባቶች በዚህ መልእክታቸው ህዝቡ ከጸሎት በተዋዳኝ የጤና ባለሙያዎች ምክር በአግባቡ እንዲተገብር ጥሪ አቀርባዋል። መሰል አደጋዎች ሲከሰቱ በጀማዓ ወይንም በጋራ አምልኮት ሙሉ በሙሉ እስከ መገደብ እምነቱ ያዛል ያሉት ሌላኛው የኢትዮጵያ ዑለማዎች ምክር ቤት ስራ አስፈጻሚ ሼህ አህመድ ሐመዲን በዚህ ደረጃ የሚመከሩት ግን ጀማዓ ወይንም የጋራ አምልኮት የመቀነስ እና የተለያዩ የመከላከያ ዘዴዎችን መጠቀም ነው ብለዋል።
በሳውዲ በግብጽ በተለያየ ሀገር ላይ በጁማዓውም ዙሪያ በጀማዓውም ዙሪያ ተደርጓል። እዛ ደረጃ በሚደርስበት ሰዓት ያው ከመንግስትም በኩል የተባለ የለም የሃይማኖት ቦታዎች ይቁሙ የሚል አልሰማንም። አስፈላጊ ከሆነ ግን ከሸርዕ አንጻር ፈትዋ ልናደርግበት የሚከለክል የለም። ሌላው አልኮል የሚል ነገር አንስታለች እህታችን። አልኮል መጠጣት ነው እንጂ የተከለከለው እጅ ላይ የሚኖሩ ነገሮችን ለማስወገድ መጠቀም፣ ለቁስል መጠቀም፣ ለመሳሰሉ ነገሮች አልተከለከለም። እየተደረገም ነው ያለው። እዚህ ብዙ አስጨናቂ ነገር አይደለም ማለት ነው። በዛ ላይ ለዚህ የሚያገለግሉ አልኮል ለመጠጥ የሚሆንም አልመሰለኝም።
የኮሮና ቫይረስ ወረርሽኝን ለመከላከል የግልና የጋራ ንጽህና መጠበቅ አስፈላጊ በመሆኑ ህዝበ ሙስሊሙ ለሰላት ስነ ስርዓት ከሚያደርገው የአምስት ጊዜ ውዱእ ወይንም የእጥበት ስነ ስርዓት በተጨማሪ ንጽህናውን በየጊዜው እንዲከታተል የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አሳስቧል። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
ወደ ተከታዩ ዘገባ እናልፋለን። ሙክታርን አመሰግናለሁ። ከዚሁ ከኮቪድ-19 ዘገባ ሳንወጣ ኮሮና ቫይረስ በስደተኛ መጠለያዎች ውስጥ ቢገባ ሊያደርስ ስለሚችለው ጉዳት ግብረ ሰናይ ድርጅቶች ማሳሰቢያ እየሰጡ ናቸው። በዓለም አቀፍ ደረጃ 30 ሚሊዮን ስደተኞች ሊኖሩ እንደሚችሉና የብዙዎቹ የኑሮ ሁኔታ ለኮሮና ቫይረስ መዛመት አመቺ መሆኑን የተባበሩት መንግስታት ድርጅት ገልጿል። ይህንን መሰረት በማድረግ ዓለም አቀፍ ማህበረሰብ ኮቪድ-19 በስደተኞች ሰፈር ውስጥ ቢከሰት ሊሰጥ ስለሚችለው ምላሽ መዘጋጀት እንዳለበት የጤና ጥበቃ ባለሙያዎችና ጠበብት እያሳሰቡ ናቸው። ሄንሪ ጁዌል ያጠናቀረው ዘገባ አለ፣ አዳነች ፍሳዬ ታቀርበዋለች።
በዓለም ደረጃ ያሉት የጤና ጥበቃ ባለስልጣኖች ሰዎች ከቤታቸው እንዳይወጡ፣ ከሌሎች ሰዎች ጋር ከመገናኘት እንዲቆጠቡና ንጽህናቸው እንዲጠብቁ እየመከሩ ናቸው። ታዲያ በስደተኞች ሰፈሮች እነዚህን ለማከናወን የሚቻልበት እድል አለን? ለንደን በሚገኘው ኪንግስ ኮሌጅ የግጭትና የጤና ጉዳዮች ማዕከል ስራ አስኪያጅ ሪቻርድ ሱሊቨን ያብራራሉ። ዶን የሚኖሩት ይህም በበሽታ መዛመት ላይ ትልቅ ልዩነት አለው። ለውሃና ንጽህናን ለመጠበቅ የሚያስፈልጉ ሌሎች ነገሮች ያለው ተደራሽነትም ትልቅ ለውጥ ያመጣል። አመጋገባቸው ራሱም ችግር አለበት። ከባድ የውጥረት ሁኔታ ውስጥ ነው የሚኖሩት። ይህ ራሱ የበሽታ መከላከል አቅማቸውን ያዳክማል ብለዋል ሪቻርድ ሱሊቨን። ባንግላዴሽ ውስጥ ኮክስ ባዛር በተባለው ቦታ ላይ 900,000 የሚሆኑ የሮሂንጋ ስደተኞች ይኖራሉ። ሚያንማር ከሚካሄደው ግጭት ሸሽተው የወጡ ናቸው። ስለ ኮሮና ቫይረስ ያላቸው ግንዛቤ የተለያየ መሆኑን በቦታው ሄዶ ያነጋገራቸው ዘጋቢያችን ሪጅዌል ገልጿል። በሽታውን ለመከላከል እጅ መታጠብና በአጠቃላይ ንጽህና መጠበቅ እንደሚያስፈልግ የሚረዱ እንዳሉ ሁሉ የተሳሳተ ግንዛቤ ያላቸውም እንዳሉ ዘጋቢያችን ለመረዳት ችሏል። ብዙ ስደተኞችና ፍልሰተኞች በአጠቃላይ ከአንድ ቦታ ወደ ሌላ ሲንቀሳቀሱ ነው የሚኖሩት። በርካታ ስደተኞች በተለይም በአገር ውስጥ ከመኖሪያቸው የተፈናቀሉት ሰዎች ማንኛውም ኦፊሴላዊ የሆነ ረድኤት ለማግኘት ከሚችሉበት በጣም የራቁ ቦታዎች ላይ ነው የሚኖሩት። እጅግ በጣም ተጋላጭ የሚሆኑትም እነዚሁ ናቸው ብለዋል ሪቻርድ ሱሊቨን። እነዚህ ስደተኞች በብዙ መቶ ሺዎች የሚቆጠሩ በሶሪያ ኢድልብ ክፍለ ሀገር ከሚገኘው ውጊያ የሸሹ ሶሪያውያን ይገኙባቸዋል። ወደ አውሮፓ ለመግባት ለመሞከር ሲሉ በቱርክና ግሪክ ድንበር ክፍት ቦታ ላይ ወድቀዋል። ኬንያ ያለው ካኩማ የተባለው የስደተኞች ሰፈር ወደ 200,000 የሚጠጉ ስደተኞች ይገኙበታል። የብሩንዲ ስደተኞችም አሉባቸው። ቀድሞ ነርስ የነበሩ የብሩንዲ ተወላጅ ስደተኛ ሪኖቫት ማኒራ ጌዛ በስደተኛው ሰፈር ስላለው ሁኔታ አብራርተዋል። ስለ ቫይረሱ ህዝቡን ስለማስተማር ጉዳይ የተደረገ ነገር እንደሌለ ገልጸዋል። እኔ ያነጋገርኳቸው የጤና ጥበቃ ባለስልጣኖች ከኬንያ የጤና ጥበቃ ሚኒስቴር የሚላኩ መመሪያዎችን እየጠበቁ መሆናቸውን የገለጹልኝ ብለዋል ማኒራ ጌዛ። የበለጸጉ ሀገሮችም ቢሆኑ ኮቪድ-19 ያደረሰውን ቀውስ ለመወጣት እየተንገዳገዱ ናቸው። ስለሆነም ኮሮና ቫይረስ በስደተኛ ማህበረሰብ ዘንድ ቢገባ ትልቅ ቀውስ ያደርስ እንደሚችል ሐኪሞች እያስጠነቀቁ ናቸው። አዳነች ፍስሐዬ ከሜሪላንድ።
ኮሮና ቫይረስን ኮቪድ-19ን ማቆም ይቻላል። ህመም ከተሰማዎ፣ ትኩሳት ካለዎ፣ የሚያስለዎና የሚያስነጥሶ ከሆነ እባክዎ ለከፋ መዘዝ ጊዜና ዕድል አይስጡ። በቤት ውስጥ ማስታገሻዎችና በባህላዊ ሕክምና አይተማመኑ፣ አይረዶትም። ፈጥነው ወደ ጤና ባለሙያ ይሂዱ። ሌሎችንም ይጠብቁ። ሲያስሉ ወይም ሲያስነጥሶ አፍዎንና አፍንጫዎን በክንዶ መጋጠሚያ በደንብ ይሸፍኑ። እጆችዎን አያነካኩ። ዐይኖችዎን፣ አፍዎን፣ አፍንጫዎን፣ ጆሮዎችዎን ላለመነካካት ይጠንቀቁ፣ ይንቁ። እጆችዎን በሳሙናና በብዙ ወራጅ ውሃ ይታጠቡ። ውሃና ሳሙና አጠገቦ ከሌለ በማንኛውም አልኮሆል ያብሷቸው። ከልጆች ጋር ስለ ኮሮና ቫይረስ ኮቪድ-19 ይነጋገሩ። ልጆች ሁልጊዜ እጆቻቸውን እንዲታጠቡ ያለመታከት ይምከሯቸው። ልጆች ከታመሙ ጓደኞቻቸው፣ እኩዮቻቸውና ሌሎችም የታመሙ ሰዎች እንዲርቁ ይንገሯቸው። በአካባቢዎ የሚያስለው ወይም የሚያስነጥስ ሰው ካለ በአንድ ሜትር ያህል ይራቁ። መረጃዎችን ከባለሙያዎች፣ ከባለሥልጣናትና ከታመኑ ምንጮች ብቻ ያግኙ። ባልተጨበጠ ሹክሹክታና በይባላል አይተማመኑ። ስለ ኮቪድ-19 ድብቅ ነገር የለም። በግልጽ ይወያዩ። ኮሮና ቫይረስን አንተ ማቆም ትችላለህ። ኮሮና ቫይረስን አንቺ ማቆም ትችያለሽ። ምናልባት ለኮሮና ቫይረስ ቢጋለጡ ወይም ኮቪድ-19 አጋጥሞታል ቢባል አይረበሹ። ክቡራትና ክቡራን አድማጮች ዝግጅታችን እስከ ምሽቱ 4 ሰዓት ይቀጥላል። ዌብሳይታችን amharic.voanews.com ላይ ታገኙናላችሁ። ዘወትር በፌስቡክና በትዊተር እንዲሁም በሌሎች ማኅበራዊ መገናኛዎች ኢንስታግራምና ዩቲዩብን ጨምሮ @voaamharic ብላችሁ ብትፈልጉን ታገኙናላችሁ። ሐሳባችሁን አንሸራሽሩ፣ ተነጋግሩ። ፌስቡክ ላይቭ ላይም እንዲሁ ስርጭቶቻችንን በቀጥታ ማዳመጥ ትችላላችሁ። ከኦዲዮ ናው እንዲሁም በእጅ ስልካችሁ voa.horn.mobi ላይም ታገኙናላችሁ። አፓችንን ከአፕ ስቶር ወይም ከፕሌይ ስቶር ብትጭኑ ዝግጅቶቻችንን በቀላሉ መከታተል ትችላላችሁ። ቪኦኤ ሆርን ኦፍ አፍሪካ ብላችሁ ጠይቁ። ከዚህ ከመደበኛው ስርጭታችን በተጨማሪ በየዕለቱ ከምሽቱ 2 ሰዓት እስከ ምሽቱ 2:30 ጋቢና በሚል ርዕስ በ19ና በ25 ሜትር ባንድ አጭር ሞገድ የምናስተላልፍላችሁን ስርጭት እንድትከታተሉም እንጋብዛለን። ክቡራትና ክቡራን አድማጮች የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። በነገራችን ላይ አብዛኛው የቪኦኤ ሠራተኛ 80% የሚሆነው በየቤቱ ሆኖ ነው እየሠራ ያለው። እነዚህን ዘገባዎች የምትከታተሏቸው የተዘጋጁት በየቦታው ባሉ ባልደረቦቻችን ነው። እዚህ ስቱዲዮና በቢሮ ውስጥም አብረናችሁ ያለነው በአማርኛው ፕሮዲውሰሩ ንጉሡ ታምሬ፣ እንደዚሁም ፕሮዲውሰሯ ብርሃን ኃይሉ፣ የአፋን ኦሮሞ አዘጋጅ ሶራ ሐለኬ፣ የትግርኛ ምንያ አፈወርቂ፣ እኔም ሶሎሞን አባተ አብረናችሁ ነው ያለነው። ዋና አዘጋጅ ትዝታ በላቸው ነች። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ለጋቢና ጽዮን ግርማ አብራን ቆይታለች። ወደ ተከታዩ ዝግጅታችን እናልፋለን። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ነው ከዋሽንግተን ዲሲ የሚተላለፍላችሁን ስርጭት እየተከታተላችሁ ያላችሁት። የአሜሪካ ድምፅ የኮሮና ቫይረስ ወረርሽኝን ለመከላከል የአፍና የአፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው? ኢትዮጵያ ውስጥ የማስክ እጥረት ለምን ተከሰተ? በዚሁ ከቀጠለስ ማን ይጎዳል? ጉዳዩ በቀጥታ የሚመለከተው የጤና ሚኒስቴር ባለሙያ መድቦ በእነዚህ ጥያቄዎች ላይ ማብራሪያ ሰጥቶናል። ጽዮን ግርማ እንደሚከተለው አሰናድታዋለች።
በኢትዮጵያ የመጀመሪያው የኮሮና ቫይረስ ተጠቂ መገኘቱ በተረጋገጠ ዕለት ያፍና ያፍንጫ መሸፈኛ ማስክ ለመግዛት ሰዎች በብዛት ወደ መሸጫ መደብሮች ሲሯሯጡ ታይተዋል። ነገር ግን ወዲያውኑ ከገበያ ላይ መጥፋቱን ያለውም በከፍተኛ ሁኔታ ዋጋው መጨመሩን ለግብይት የወጡ ተጠቃሚዎች ነግረውናል። ለመሆኑ የኮሮና ቫይረስ ወረርሽኝን ለመከላከል ያፍና ያፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው ስንል ጤና ሚኒስቴር ስልክ ደውለን ጠየቀን። ጤና ሚኒስቴር ተገቢው መረጃ ለህዝብ ለማድረስ የሚያስችል አሰራር ነድፈናል ሲል የጤና ሚኒስቴር የህክምና አገልግሎቶች ዳይሬክተር ጀነራል አቶ ያዕቆብ ሰማን እንዲያብራሩን መደበልን። ጥያቄያችንንም ለእርሳቸው አቀረብን። ያፍና ያፍንጫ መሸፈኛ ማስክ ማድረግ ያለበት ማን ነው? አቶ ያዕቆብ ያብራራሉ።
መጀመሪያ ማስክ ማን ነው መጠቀም ያለበት የሚለው ሁሉም ሰው ቢያውቀው ደስ ይለኛል። ማስክ እንዲጠቀመው የሚፈልጉ ሶስት አይነት ግሩፕ ሰዎች አሉ። አንደኛው ይሄ ማስክ እንዲጠቀም የሚፈልገው ታመመ ሰው ወይ ደግሞ በዚህ የተጠረጠረ ሰው የሚያክመው የጤና ባለሙያ ነው። ማስክ እንዲለብስ የምንጠብቀው ማለት ነው። ሁለተኛው ይህን ማስክ እንዲለብስ የምንጠብቀው በዚህ ቫይረስ የተጠቃን ሰው ወይም ደግሞ ተጠቅቷል ተብሎ የሚጠረጠረም ሰው የሚያግዝ የሚንከባከው የቤተሰብ አባል ካለ ወይም ደግሞ ቤታችን ውስጥ በዚህ ቫይረስ የተያዘ ሰው ወይም ደግሞ የተጠረጠረ ሰው ካለ ቤታችን ውስጥ ለሱ እንክብካቤ የሚያደርግ ሰው ካለ። ሶስተኛው በዚህ ቫይረስ የተያዘ ወይም የተጠረጠረ ሰው ግለሰብ እራሱ ወይም ደግሞ በዚህ ቫይረስ ተይዤ አለሁ ብሎ የሚጠረጥር ምልክቶች ፊት ያልናቸው የማሳል፣ የማስነጠስ እና ሌሎች ምልክቶች ያሉት ሰው ከሆነ እነዚህ ሶስት ሰዎች በሽታ የሚተላለፈው እስካሁን ድረስ በዓለም ጤና ድርጅት የተረጋገጠው ሲያስለን ወይም ሲያስነጥሰን ከእኛ በሚወጣው የድሮፕሌት የምንለው ብናኝ በሱናዋን ይተላለፋል ተብሎ የሚታሰበው። ስለዚህ ይሄን ለመገደብ እነዚህ ሰዎች እንዲለብሱ ኤክስፔክት እናደርጋለን ማለት ነው። አንድ ሁለተኛ ይሄን እንግዲህ ስንለብስ የመያዝ እድላችን ይቀንሳል ነው። ስለዚህ የሚቀንሰው መቼ ነው የሚለው በደንብ ማወቅ ያስፈልጋል። ስለዚህ አሁን ደብሊውኤችኦ እስካሁን ባስቀመጠው መመሪያ መሰረት ሌላ በዚህ በሽታ የተጠቃ ሰው 1 ሜትር ርቀት ውስጥ ሆኖ ሲያስል ሲያስነጥስ ካለን ነው ሪስኩ በጣም ሀይ ተብሎ የሚታሰበው። ስለዚህ ይህን አይነት ካለን የማናቀው ህዝብ ስብስብ ውስጥ ስንገባ ብዙ ሰው የተሰበሰበበት ቦታ ካለ እርግጠኞች ያልሆንበት ቦታ ካለ ይህን ማስክ ብንለብስ ተጋላጭነቱ ሊቀንስ ይችላል ማለት ነው። እንግዲህ ሳይንቲፊክ መሆን አለን። አሁን ግን እኛ ሀገር ጋር ግን ያለው እንዱ ዝም ብሎ መኪና ውስጥ ራሱ ብቸኛው መኪና ውስጥ እየነዳ ሲሄድ ማስክ ለብሶ ነው የሚሄደው። ማስክ መልበሱ ልክ የሆነ በሽታ መከላከያ ክትባት ያደረገ ይመስል ማስክ አርጎ ግን በእጁ ሲጨባበት ታየዋለሽ። ማስኩ በእጁ ሲነካካው ታየዋለሽ። እጁ ሳይታጠብ ሌሎች ነገሮች ሲያደርግ ታየዋለሽ። ስለዚህ ይሄ እንደዚህ ከሆነ ማስክ ማድረግ የበለጠ ሪስክ አለው ማለት ነው። ለምንድን ነው? አንደኛ ማስክ አረች ማስክ መነካካት አይቻልም። ተነካካሽ ሪስኩ ራስሽ ጋር ነው የሚመጣ። ምክንያቱም ረጅም ሰዓት እዛ ውስጥ የቆየ ነገር ካለ ወደ እጅሽ አምጥተሽው ሌላ ሪስክ ውስጥ ነው የሚገብ። ሁለተኛ እሱ አድርግ ያለው ይከላከለኛል የሚል ሜንታሊቲ ማይንድሴት ይፈጥር ከሆነ ሌሎች ዋና ከደብሊውኤችኦ የትኛው ሳይንቲስት አሁን ባለው ደረጃ ዋናው መከላከያ መንገድ የራስን በተለይ የእጅን ንጽህና መጠበቅ ነው። የእጅን ንጽህና መጠበቅ እና እጅን በደንብ መታጠብ እና እጅን ባልታጠበ እጅ አፍ፣ አፍንጫ፣ አይን አለመነካት ይህኛው ግን ዋናው መከላከያ መንገድ ነው። ሰዎች ማስክ አድርጌያለሁ ብለው ማስክ እንደሚከላከልላቸው ሲማርቀው እነዚህ ፕሪቨንቲቭ ወይም መከላከያ መንገዶች ፕራክቲስ ማያደርጉ ከሆነ ነገሩ የተገላቢጦሽ ይሆናል። ስለዚህ ማስክ ማድረጉ ስጋት ነው እንጂ የሚሆነው መከላከያ አልሆነም ማለት ነው።
ስለዚህ እያንዳንዱ ማስክ ለማድረግ የሚወስን ሰው ማስኩን ከማድረጉ በፊት ከላይ በተዘረዘሩት ሁኔታዎች ውስጥ የሚገኝ ስለመሆኑ ማረጋገጥ እንዳለበት አቶ ያዕቆብ አስረግጠው ይናገራሉ። ሌላውን ምክንያት ደግሞ ያስረዳሉ።
ሌላኛው እንደውም ይህን ወረርሽኝ የኢትዮጵያ ብቻ አይደለም የዓለም ነው። የዓለም ነው ማለት እነዚህ ማስክ የሚያመርቱ ፋብሪካዎች፣ ኢንዱስትሪዎች ኢትዮጵያ የሚሆኑ ሌላ አፍሪካ ሀገር የሚሆኑ ቻይና የሚኖሩ ህንድ የሚኖሩ ሁሉ ቦታ ይህን የማስክ ፍላጎት አለ። ምክንያቱም ይህን አገልግሎት የሚሰጡ በሚሊዮን የሚቆጠሩ የጤና ባለሙያዎች ሊያገኙት ይገባል። በመቶ ሺዎች የሚቆጠሩ የተጠቁ ሰዎች ይህን ማስክ መልበስ አለባቸው። በሽታ እንዳያስተላልፉ የተጠረጠሩ ሰዎች ይህን ማስክ መልበስ አለባቸው። በበሽታው ምክንያት ደግሞ የፋብሪካዎች የማምረት አቅም ወርደዋል። ምክንያቱም አንድ ባለሙያ የተያዘ ፋብሪካ ያለው ሰው ባለሙያዎች በሙሉ ኳራንታይን ያደርጋል። ስለዚህ የማምረት ሂደቱ ሊቆምም ሊስተጓጎልም ይችላል። ሆኗልም አሁን በዓለም ላይ። ስለዚህ ይሄ ማስክ እጥረት እንደ ዓለም አለ። ስለዚህ ማስክ እጥረት ባለበት እኛ ምንም በማይጠቅመን መንገድ ለብሰን የምናበላሸው ከሆነ ነገ የምንፈልግበት ሰዓት ይመጣል። ቤተሰባችን ውስጥ በዚህ በሽታ ተጠቃሰው ይመጣል። እዛኔ ማስክ ያስፈልጋል። በውድ ምግዛ እንኳ ብድን ላናገኘው እንችላለን ገበያ ውስጥ። ሁለተኛ የጤና ባለሙያዎች እኛን ሲረዱ መጎዳት፣ መሞት ወይም ደግሞ በሽታው ላይ መያዝ የለባቸውም። ስለዚህ እነዚህ የጤና ባለሙያዎች ማስክ አጥተው በዚህ ችግር የተጠቀም ሰው ማከም አለመቻል የለባቸው። ስለዚህ ማህበረሰባችን ማስክ ሲጠቀም ዛሬ ለምሳሌ ቅዳሜ የነበረው እሁድ የለም ሰው ዛሬ ብታይ ጥቂት ነው ያለው። ቅዳሜ ቀን አንድ ፖዘቲቭ ተገኘ የተባለ ቀን ሰዎች ከምንም ነገር በላይ በየቦታው ማስክ ሲፈልጉ ነበር። እኔ ላይ ከመቶ በላይ ስልክ አስተናግጃለሁ ብዬ አስባለሁ። ከቤተሰብም ከቅርብ ጓደኛ ማስክ እያንዳንዱ ሰው እያስተማርኩኝ ነው አልኩት። ደውል እንዲህ ነው። ስለዚህ ይህ የመደንገጥ ስሜት፣ አለመረጋጋት ስሜት በሽታው ለመከላከል አያግዝም። በሽታው ለመከላከል ለመቆጣጠር የሚያግዘን መተባበር፣ ጥንቃቄ ማድረግ፣ የበሽታውን ባህሪ ማጥናት፣ በምንድን ነው የሚተላለፈው፣ በምንድን ነው የምንከላከለው ብሎ ብዙ ጥሩ ጥሩ ባህሎች አሉን ኢትዮጵያ ውስጥ። ለምሳሌ ኖሮ የሚል ሰላምታ አለን። ግዴታ እጅ መጨባበጥ ማንዳቶሪ ላይሆን ይችላል፣ ግዴታ ላይሆን ይችላል። እዚህ ንክኪዎችን መቀነስ፣ ጥግግቶችን መቀነስ፣ ሰው የተሰባሰበበት ቦታ መቀነስ፣ የቤት ሆኖ ሰላት መስገድ፣ የቤት ሆኖ ጸሎት ማድረግ፣ እነዚህ ነገሮች ማድረግ ዘመናዊነት ነው። በአሁን ሰዓት ይህም በሽታ መጥቶ ማህበረሰባችን እንዳይጎዳ፣ ቤተሰባችን እንዳይገባና የምንወደው ሰው እንዳያሳጣ በጣም ጥንቃቄ ማድረግ ያስፈልጋል። ስለዚህ ግን ጥንቃቄ ማለት ማስክ መልበስ ማለት ግን አይደለም።
ህብረተሰቡ የፊት መሸፈኛውን ጥቅም ከተረዳም ሊተባበርና እገዛ ሊያደርግ ይገባል ይላሉ።
ማስክ መልበስ ያለባቸው ሰዎች እንዳያጡት መከላከል ነው ያለብን። እንደውም አላግባብ የሚሸጡ ሰዎች፣ አላግባብ የሚጠቀሙ ሰዎች ነው። ይሄ ለጤና ባለሙያ ነው መሆን ያለበት። ይሄ በበሽታው ለተጠቃሰው ነው መሆን ያለበት። ይሄ በበሽታው የተጠረጠረ ወይም የተጠቃሰው ለሚያግዝ የሚንከባከብ ቤተሰብ ነው መሆን ያለበት ብሎ ሁላችንም አንድ ላይ ሆነን ይህን መጥፎ ጊዜ ብዙ ሰው ሳይጎዳብን፣ ብዙ የምንወዳቸው ሰዎች ሳያሳጣን አንድ ላይ ሆነን ብንሰራ በጣም በጣም ብዙ ሳይጎዳን መቆጣጠር እንችላለን ብዬ አስባለሁ። ባለው በመንግስት ኮሚትመንት፣ በጤና ሚኒስትር ኮሚትመንት፣ በጤና ባለሙያዎቻችን አሁን በምናየው ተነሳሽነት ማህበረሰቡ በጣም እየተባበረ ነው። መረጃ እየሰማ ነው፣ እየጠየቀ ነው። በጣም ጥሩ ነው። በዚህ ቀጥሎ በተለይ ወጣቶች ሰዎችን የማይችሉ ሰዎችን በማገዝ ማስክ ገዝቶ በመስጠት ሳይሆን ሰዎች ውሃ እንዲያገኙ እጃቸውን እንዲታጠቡ አቅም የሌላቸው እጅ መታጠቢያ ሳሙና፣ ፈሳሽ ሳሙናዎች፣ ሌሎችም በማገዝ በመስጠት ይህን መጥፎ ጊዜ እንድናልፈው እንግዲህ እንደ አንድ ኢትዮጵያዊ ጠይቃለሁ ማለት ነው።
በከተማ ውስጥ የተከሰተውን የማስክ እጥረት ለመቀነስ በሚል ግለሰቦች በራሳቸው በመስፋት እያከፋፈሉ እንደሚገኙ ጠቅሰን በእንዲህ ያለ ሁኔታ የሚመረቱ ማስኮች ጥራታቸው የተጠበቀ ነው ወይ ብለናቸዋል። አቶ ያዕቆብ
ጋርመንት ምን በለው ወይም ደግሞ ሎካል ፋብሪካ ምን በለው ሊመረት ይችላል። ግን ሲመረት የፒሪፊኬሽን ወይም ደግሞ የማጣራት ሰዎቹ ሳይጨናነቁ ኦክሲጅን ወደ ውስጥ የማስገባት የማስወጣት አቅሙ እንግዲህ ሬጉላተሪ አካል አለ። ኢትዮጵያ ውስጥ ኤፍዲኤ አለ፣ ድራግ ሬጉላተሪ ኤጀንሲ አለ። እዚህ በሱ ሊረጋገጥ ይገባል። ይሄ ታሰበለት አላማ የሚያደርግ ነው ወይ ተብሎ ተረጋግጦ ፊት ነው ከተባለ ሩስ ሊመረት ይችላል። ይህንንም ኦብጀክሽን የለንም። ሁለተኛው እኛም ትናንትና ወዲያ ሀገር ውስጥ ያሉ የጤና ተቋማት፣ ፋርማስቲካል ኢንዱስትሪዎች እና ጋርመንቶች አግኝተናቸው ነበር። ይህን በሽታን የመከላከል ሁኔታ እንዴት ሊያግዙን እንደሚችሉ ማለት ነው። ስለዚህ እንግዲህ የጋርመንቶቹ ቡድን የተለያዩ አስተያየቶች አምጥተውልናል። አንደኛው ማስክ ማምረት እንችላለን የሚል፣ ሁለተኛ ጋውን ማምረት እንችላለን፣ ሶስተኛ ሲቱ ባለሙያዎች ሲያክሙ የሚለብሱት ሲት አለ አይደለም፣ እሱ ማምረት እንችላለን። የተለያዩ ኦፈር የሰጡን ጋርመንቶች አሉ። ስለዚህ ይህን ኦፈር መስጠታቸው በጣም አመስግነን ባለሙያዎች መድበን ይህን ወርክአውት እያደረጉ ነው። ከኛ ይህን የሚከታተል የሚያስተባብር አንድ ቡድን አለ የሚችለው ጤና ሚኒስትር ውስጥ ማለት ነው።
አቶ ያዕቆብ በመጨረሻ መልእክታቸውን የደመደሙት ማህበረሰቡ ማስክ ለመግዛትና ለማጥለቅ ራሱን አስጨንቆ ከመሯሯጥ ይልቅ ለጊዜው ማህበራዊ ቅርርቡን በመግታት እንዲሁም የእጆቹን ንጽህና በሚገባ መጠበቅ ላይ ትኩረት እንዲያደርግ መክረዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ።
አመሰግናለሁ ጽዮን ለዘገባው። እጆችዎን ይታጠቡ። እጆችዎን በብዙ ፈሳሽ ውሃና በሳሙና ይታጠቡ። ውሃ ካላገኙ በአልኮል ያብሷቸው እጆችዎን። ኮሮና ቫይረስን ይከላከሉ። ያሉን ቀናት ብቻ ናቸውና ማድረግ ያለብንን ዛሬ አሁን ካላደረግን በቀላሉ ሊረፍድብን ይችላል ከሚሉት የህብረተሰብ ጤና አጠባበቅ ባለሙያና የውስጥ ደዌ ሐኪሟ ዶክተር ሶስና ከበደና ኢትዮጵያ አሁን እድል የሚሰጠው መስኮት አልተዘጋባትም። ከውጭ ጋር ምንም ግንኙነት ሳይኖረው ከየት እንደመጣ ያልታወቀ ኢንፌክሽን መታየት ሲጀምር ሁለተኛው ደረጃ ላይ ስንደርስ ግን ያኔ ነው አስደንጋጭ የሚሆነው ከሚሉት ዶክተር ዳውድ ሲራጅ ጋር የተጀመረ ውይይት ነው። ኖቬል ኮሮና ቫይረስ በኢትዮጵያ ለመሆኑ ምን ያህል ጊዜ አለን በሚል ትኩረት ወረርሽኙ ስር ሳይሰድና ከቁጥጥር ውጭ ሳይሆን ሊደረጉ ይገባሉ ሲሉ ባቀረቧቸው የፖሊሲና ተጨባጭ ተግባር እርምጃዎች ዙሪያ ያተኮረው ውይይት በቀደመው ክፍል ከተገታበት ይቀጥላል። በአየር ሰዓት ገዳቢነት የዛሬው ምጥን ቅንብር ለተነሱ ጥያቄዎች ዶክተር ሶስና የሰጧቸውን መልሶች ያስተናግድና የፕሮፌሰር ዳውድ ምላሽ ደግሞ በተከታይ ፕሮግራም ይቀርባል።
ከኢትዮጵያውያን የኑሮ ዘይቤ በጣም ተቀራርቦ የመኖር ልማድና ባህል ባለው ህዝብ ውስጥ እንደሚታወቀው አብሮ አንድ ማዕድ ቆርሶ የሚበላ የገጠሩን አካባቢን ብንወስድ በዚህ ሰዓት ከዛ የተለየ የኑሮ ዘይቤ ውስጥ እንደሌለ ገምታለሁ። የኑሮ ውድነትና ሌሎች ጫናዎች የሚፈጥሯቸውን ለውጦች ባላውቀውም፣ ዶክተር ሶስና እስኪ በሁለቱ የእድሜ ጫፍ ውስጥ ያሉትን እዚህ በዩናይት ስቴትስ ዛሬ እያነጋገረ ያለ ምናልባትም ለቫይረሱ ከተጋለጡ በኋላ በጤንነት የመቆየት ወይም ደግሞ አስጊ ሁኔታ የመከ ከተለደሉ ትንሽ ነው የሚባልባቸው አይጎዱም ወይም ለከፋ አደጋ አይዳረጉም ባይሆን በንጽጽር የወጣቶቹ ጉዳይ ባላሳሰብበት አረጋውያኑና ያዛውንቱ ሌሎች ተደራራቢ ህመሞች ያለባቸው ለከፋ ጉዳት ሊዳረጉ ይችላሉ የሚለው ጥናቶችን ተንተርሶ የተገለጹትን በጽሁፎም ተመልክቻለሁ። ቀድም ከተነጋገርንበት የሰዎች ራሳቸውን ከሌላቸው የማራቅ አቅም ውሱን ከሆነበት ሁኔታ አንጻር ምን ይታዩታል? በተጨባጭ እንግዳ ነገር ነውና ተራርቆ መኖር እዚህም በግል የሚኖርበት ባህል ውስጥ እንኳን አዳጋች ሆኗልና።
ልክ ነው። እኔ የሚታየኝ ያው ይሄ አሁን የምናወራው ነገር በጣም ትልቅ ነገር ነው። ፓንደሚኩ ጥያቄ የለውም። ከዚህ ውስጥ ደግሞ በጣም ትልቅ ሆኖ የሚታየኝ አንደኛው ይሄ ይመስለኛል። ይሄ የሰዎችን የማራራቅ ችግር እንኳን በእኛ ሀገር አንተም እንደጠቀስከው ሰው በጣም በተቀራርቦ በሚኖርበት ሀገር ቀርቶ በዚህም ሀገር እንኳን የሶሻል አይሶሌሽን ወይም የመራራቅ ነገር በጣም በጣም አስቸጋሪ ነው እና በተለይ በእድሜ ከፍ ያሉ ሰዎች ያው የበሽታ የመከላከል ችሎታቸውም ስለሚያንስ ደግሞ በብዛትም ሌሎች በሽቶች ሊኖራቸው ስለሚችል የሚጎዱትና የመሞትና የበሽታው ጥንካሬ እነሱ ላይ እንደሚበዛ ነው የምናውቀው። በኮቪድ-19 ብቻ ሳይሆን በብዛት በሽታ እነሱን ያጠቃቸዋል እና ለነሱ ሲባል እነሱን የመለየት እንዳይወጡ በብዛት ከሰው ጋር እንዳይገናኙ ነው አሁን የምንመክረው። የራሳችንን በሽተኞችም በጠቅላላም ሲዲሲም ሌሎችም የጤና ተቋማት የሚመክሩት እና በእኛ ሀገር ሁኔታ በምናይበት ጊዜ በጣም የሚከብድ ነገር ነው። ያ ነገር እንዴት አድርገን እንደምንናገር እንዴት አድርገን እንደምናስተምር ወይም ደግሞ የጤና ባለሙያዎች ያንን ነገር እንዴት ማስተማር እንዳለባቸው ራሱን የቻለ ጥበብ ያስፈልገዋል ብዬ ነው እኔ የምገምተው። ከእምነት ጋርም ከባህልም ጋር ብቻ ሳይሆን ፕራክቲካል ከሆነ ነገር ይሄ በእጅ የሚያዝ ተጨባጭ ነገር ጋር ስናስበው ብዙ ነገር ይመጣብኛል በሀሳቤ። መርካቶን እንውሰድ። ሰዎች ትንንሽ ቤቶች ውስጥ በሚኖሩበት አዲስ አበባ ከተማ ውስጥ ሰው በጣም ተጠጋግቶ በሚኖርበት ቦታ፣ እንደዚሁም ሌላ ሌላ ቦታ የተፈናቀሉ ዜጎችም አሉ፣ ቤት የሌላቸው ህጻናቶችም አሉ እና በእድሜ ከፍ ካሉ ሰዎችም በላይ ሌሎች ሶሻል ፖፑሌሽን ወይም የተፈኑ ሰዎች አሉ። በጣም በጣም ችግሩ ለእኔ የሚታየኝ እንዴት አድርጎ ነው ያንን ነገር መናገር የሚችለው? ሶ public health information መናገር በጣም ቀላል ነው። እኛ ተቀምጠን ይሄን አርጎ አታድርጉ ማለት ቀላል ነው፣ ግን practical ሆኖ ያንን
በተግባር ያንን ማዋል ግን ከባድ ነው።
ያንን ግን በተግባር ማድረግ ግን ይከብዳል። እና ትልቅ ጥንቃቄ ትልቅ ምንድነው በልብ የሚመጣ ስራ ልበልህ sensitivity ያስፈልጋል። እና ያንን እንግዲህ ለማድረግ ትልቅ trust ያስፈልጋል። ይሄንን information የሚናገር ሰው ይሄንን አይነት መልእክት የሚያስተላልፍ የመንግስትም ሆነ የጤና አካል በህዝቡ ዘንድ ተደማጭነት ሊኖረው ይገባል። እንደዚህ አይነት ትልቅ ባህልንና የአኗኗሩን ሁኔታ ፈጽሞ የሚቀይር ነገር በምንናገርበት ጊዜ ተደማጭነት እንዲኖረን ትልቅ መሰማት ያለው ሰውና ያለው ኢንስቲትዩሽን ያስፈልጋል። አንዱ ትልቁ የዚህ ፓንደሚክ እንደ ኢትዮጵያ ላሉ አገሮች ትልቁ ችግር የሚያመጣው ይሄ ነው ብዬ ነው ማስበው።
የመረጃው ምንጭ የሚያምኑት የሚነገረው ሐሳብ ሊቀበሉት የሚገባ የሚችሉት መሆን አለበት ከመረጃው ትክክለኝነት ባላነሰ።
አዎ። ሁለተኛ ደግሞ በጣም ስለሚከብድ ያንን ነገር እንዴት አድርገን ነው የምናስተካክለው? አንድ ቦታ ላይ ሳነብ ምግብ ተሰርቶ ለነዚህ በድኔ ከፍላሉ ሰዎች መስጠት የሚል ሐሳብ የተናገረ ሰው አጥብ ያለው እና እንደዚህ አይነት ነገሮች አሉና እኔ ይከብደኛል። እኔ መልሱ የለኝም በዚህ ሰዓት፣ ግን ይህንን ተራርቆ የመኖሩን ነገር ሳስበው በፕራክቲካል አይነት ከአኗኗር ጋር ብቻ ሳይሆን በተጨባጭነት በጣም ትልቁ ችግር እሱ ይመስለኛል። እና ለዚህ ነው ተመልሼ ንግግርና ሪስክ ኮሚኒኬሽን የሚባለው ላይ ትልቅ ስራ መሰራት ያለበት ይሄ ነው። ዝም ብሎ ሄዶ አይደለም ይህንን ነገር አድርጉ የሚባለው፣ በጣም በተሞላበት መንገድ ህዝቡን ማሳመን መቻል ያለባቸው ይመስለኛል።
ዶክተር ሶስና ምናልባትም ኮርኳሪውን ጉዳይ የነኩ ይመስለኛል። ተጨባጭ ማድረግን ያህል ከባድ ነገር የለም። ስር የሰደደ መሰረት ያለውን ባህል በአንድ ቀን ጀንበር መለወጥ የሞትና የህይወትን ያህል ወሳኝ የሆነ ነገር ላይም ቢሆን በቀላሉ የሚደረግ አይደለምና ያሳስባል። እስኪ ይህን ተጨባጭነት ጎላ የሚያደርግ ጉዳይ እንመልከት። በመሰረቱ ለመከላከል ከሚደረጉ ጥንቃቄዎች ተደጋግሞ የሚነገረው እጅን በውሃና በሳሙና መታጠብን ያህል ቀላል የሚመስል ነገር የቫይረሱን አብሮን የመቆየት እድል እንደሚቀንስ ስለሚታወቅ በእጅጉ ይመከራል። ነገር ግን ሳሙናና ንጹህ ውሃ እንደ ልብ የማያገኝ የሚበልጠው ህዝብ የሚኖርበት ሀገር ውስጥ ነንና እንዴት ይህንን ተጨባጭ ማድረግ ይቻላል? እንዲህ ባለ ብዙ አሳሳቢ ነገሮች ከባድ ሁኔታ በአንድ ጊዜ ያለው ጊዜ ደግሞ በጣም አጭር በሆነ ሁኔታ ውስጥ ሲፈጠር ምንድን ነው ተጨባጭ ማድረግ የሚቻለው? አሁንም ምናልባትም ከባድ የሚሆነውን ሀሳብ ገፋ አድርገን እንድንመለከት አማራጮችንም በዚህ ሰዓት የሚከታተሉ አድማጮቻችን እርስ በርስም እንዲነጋገሩበት አሳሳቢነቱንም በቅርበት እንዲመለከቱ ያህል ገፋ እናድርግ። ዶክተር ሶስና ጀምረውታልና እርሶ ይጀምሩና ወደ ዶክተር ዳውድ መለሳለሁ።
አድማጮች ውይይቱ አላበቃም። በአወያዩ ጥያቄዎችና በአፋጣኝ መወሰድ አለባቸው ባሏቸው የፖሊሲ ውሳኔዎች ዙሪያ የሰጡትን ምላሽ በሌላ ፕሮግራም እናቀርባለን። ሙሉ ውይይታቸውን በዌብሳይታችንና በማህበራዊ መገናኛ ገጾቻችን ላይ ታገኛላችሁ። ማህበራዊ መራራቅ እጅግ በጣም አስፈላጊ ነው። ለትንሽ ጊዜ አትነካኩ፣ አትቀራረቡ። የተከበራችሁ አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና እዚህ ስቱዲዮና ቢሮም ውስጥ አብረናችሁ ይህንን ሳምንት የዘለቅ ነው ፕሮዲውሰሩ ንጉሡ ታምሬ፣ እንደዚሁም ብርሃን ኃይሉ፣ በትግርኛ መንያ ፎርኪ፣ በአፋን ኦሮሞ ሶራ ሐለኬ፣ ለጋቢና ጽዮን ግርማ፣ እኔም እያስተናገድኳችሁ ያለሁት ሶሎሞን አባተ በዚሁ እንሰናበታችኋለን። አብራችሁን ስለቆያችሁ እናመሰግናለን። አሁንም አብራችሁን ቆዩ ክቡራትና ክቡራን አድማጮች፣ በመደበኛዎቹ መስመሮቻችን እንደዚሁም በዌብሳይታችንና በማኅበራዊ መገናኛዎች በአሃዱ ራዲዮም እንገኛለን። አብራችሁን ስለቆያችሁ በድጋሚ አመሰግናለሁ። ከእኛ ቀጥሎ የትግርኛ ዝግጅት ይቀርባል። በእኛ በኩል ሰላም፣ ጤና ይስጥልኝ። በደህና ደሩ።
ሬዲዮ ድምፂ ኣሜሪካ እዩ ብ22 25 ብ31 ሜትር ባንድ ከምኡውን ብናይልሳት